ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ነሐሴ 9 2015 ዓ.ም መሰናዶ ጀመረ። በአዋሽ አርባ ታስረው የሚገኙ እስረኞችን ማግኘት ያልቻሉ ቤተሰቦቻቸው ስለ ደህንነታቸው እንደሚያሳስባቸው ገለጹ።
እኛ በአካል ሂደን ያየነው ነገር የለም፣ በስልክም አላገኘነውም። ስለዚህ አሁንም ቢሆን እንደ ቤተሰብ ከመጨነቅ አላረፍንም፣ ልቦናችን አላረፍም። የደህንነቱ ጉዳይ ሲሄድም ምንም የያዘው የገንዘብ ምንም ነገርም የለም።
የሰማችኋቸው የባልደራስ ለሁለተኛ ዴሞክራሲ ፓርቲ ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩምን ነው። በዚህ ጉዳይ በምሽቱ ዘገባ ይኖረናል። በሌላ በኩል በእስራኤል እርስ በርስ የተጋጩ ኤርትራውያን ጥገኝነት ጠያቂዎችን እጣ ፈንታን በተመለከተ ዘገባዎችን ይዘናል። ይህንና ሌሎች መሰናዶችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ከአሁን ሰዓት ጀምሮ ወደ እናንተ የሚደርሰውን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። እንዲሁም ደግሞ ጽዮን ግርማ የምሽቱ ዋና አዘጋጃችን ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ተከታተሉን ዘንድ እንጋብዛለን። ዝግጅቶቻችን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ እየጋበዝን አሁን ለምሽቱ ወደ ያዝነው የዓለም ዋና ዋና ዜናዎች እንሻገራለን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል የሱዳን ከፍተኛ ጀነራል አብዱል ፈታህ አልቡርሃን በጦርነቱ ዙሪያ ለመነጋገር ደቡብ ሱዳን መግባታቸው፣ ደቡብ አፍሪካ ለሩሲያ የጦር መሳሪያ እንደሸጠች የሚያሳይ ማስረጃ አለመገኘቱና የሩሲያና የቱርክ መሪዎች በዩክሬን እህል ስምምነት ዙሪያ መወያየታቸው ይገኝበታል። ወደ ዝርዝሩ እናልፋለን። በሱዳን የሚካሄደው ጦርነት በሚያዝያ ወር ከጀመረ ወዲህ ሁለተኛ የውጭ ጉዟቸውን እያካሄዱ ያሉት የሱዳን ከፍተኛ ጀነራል ደቡብ ሱዳን ገብተዋል። የገዢው ሉዓላዊ ምክር ቤት ሊቀመንበር የሆኑት ጀነራል አብዱል ፈታህ አልቡርሃን በደቡብ ሱዳን ዋና ከተማ የሚገኘው አየር ማረፊያ ሲደርሱ በፕሬዝዳንት ሳልቫኪር አቀባበል ከተደረገላቸው በኋላ በሱዳን ስላለው ግጭት ወደሚወያዩበት ስፍራ ማምራታቸውን ምክር ቤቱ አስታውቋል። ቡርሃን ወደ ጁባ ባደረጉት ጉዞ ተጠባባቂ የውጭ ጉዳይ ሚኒስትራቸው አሊ አልጻድቅ፣ የደህንነት ባለስልጣን ኃላፊ ጀነራል አህመድ ኢብራሂም ሙፋዴል እና ሌሎች ወታደራዊ ባለስልጣናት አብረዋቸው እንደተጓዙ ተገልጿል። በሱዳን የሚካሄደው ጦርነት ዋና ከተማውን ካርቱምን ወደ የከተማ ጦር አውድማነት ከቀየራት በኋላ ሁለቱም ተፋላሚ ወገኖች ከተማዋን ሙሉ ለሙሉ መቆጣጠር አልቻሉም። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ አንስቶ የዘር ማጥፋት ዘመቻ እንደተካሄደበት በሚገለጽበት ምዕራብ ዳርፉር ክልልም እንዲሁ ግጭቱ ዘርን መሰረት ወዳደረገ ጥቃት አምርቶ የፈጥኖ ደራሹ ኃይልና አጋር የአረብ ሚሊሺያዎች የአፍሪካ ዝርያ ያላቸውን ማህበረሰቦች ማጥቃታቸውን የመብት ተሟጋቾችና የተባበሩት መንግስታት ድርጅት አስታውቋል። የደቡብ ሱዳን ካቢኔ ጉዳዮች ሚኒስትር ማርቲን ኤሊያ ሉምሮ የደቡብ ሱዳን ፕሬዝዳንት በሱዳን ያለውን ግጭት ለመፍታት መፍትሄ እንዳላቸው መናገራቸውን የፕሬዝዳንቱ ጽህፈት ቤት ያወጣው መግለጫ አስታውቋል። ፕሬዝዳንት ኪር ለሱዳን ቅርበትና እውቀት ያላቸው ብቸኛ ሰው መሆናቸው ይታወቃል፣ እናም ለሱዳን ቀውስ መፍትሄ ሊያገኙ ይችላሉ ሲሉ ሉመሮ መናገራቸውን መግለጫው አመልክቷል። የመጀመሪያው የአፍሪካ አየር ንብረት ለውጥ ጉባኤ በኬንያ ናይሮቢ ዛሬ ሰኞ ተጀምሯል። በጉባኤው መክፈቻ ላይ ንግግር ያደረጉት የአሜሪካ የአየር ንብረት ልዑክ ጆን ኬሪ የአየር ንብረትን ለመፋለም የአፍሪካ የካርበን ገበያ ከምንጊዜም በላይ አስፈላጊ ነው ብለዋል። የተለያዩ የዜና አውታሮች ያጠናቀሩትን ዘገባ እንግዶ ወልድ ያቀርበዋል።
በአፍሪካ የመጀመሪያው የአየር ንብረት ለውጥ ዓለም አቀፍ ስብሰባ የመጀመሪያው ቀን መክፈቻ ላይ የተናገሩት የአሜሪካው የአየር ንብረት ልዑክ ጃን ኬሪ የአየር ንብረት ለውጥ ጉዳይ በሰው ልጅ ታሪክ አደገኛው ጉዳይ ነው ቢባል ማጋነን አይሆንም ሲሉ ተደምጠዋል። ችግሩ የሰው ልጅ የፈጠረው ችግር ነው። የደን መጨፍጨፍን በተመለከተ የወጡ ሕጎችን በተግባር ለማዋል ፍላጎት አይታይም ሲሉ ማክለዋል። በጉባኤው የአፍሪካ ሀገራት መሪዎች የአየር ንብረት ለውጥ ያስከተለውን ችግር ለመቅረፍ ከባለጸጋ ሀገራት መገኘት የነበረበትን ገንዘብ መዘግየትን አስመልክቶ በሌሎች ዘዴዎች የሚፋጠንበትን መንገድ ይወያያሉ ተብሏል። በጉባኤው የነበሩ በርካታ ተናጋሪዎች ለጉዳዩ የተመደበውን ገንዘብ መለቀቅን አስመልክቶ ምንም ፍጥነት አይታይም ሲሉ ቅሬታቸውን ገልጸዋል። የጉባኤው አስተናጋጅ የኬንያው ፕሬዝዳንት ዊሊያም ሩቶ የአየር ንብረት ቀውሱ በቢሊዮን ዶላር የሚቆጠር መዋለ ንዋይ ወደ አህጉሪቱ እንዲያመጣ አፍሪካውያን እንደ መልካም አጋጣሚ እንዲመለከቱ ተሳስበዋል። በሶስት ቀናቱ ጉባኤ በቢሊዮን ዶላር የሚቆጠር ስምምነት እንደሚኖር የጉባኤው አስተናጋጆች ይጠብቃሉ ሲል ሮይተርስ በዘገባው አመልክቷል። ዓላማው አፍሪካ የድርቅ ጎርፍ እና ረሃብ ተጎጂ ብቻ ሳትሆን የአየር ንብረትን በተመለከተ የሚፈስ መዋለ ንዋይ መዳረሻ እንደሆነችም ለማስረገጥ ነው ተብሏል። በርካታ አፍሪካውያን የአየር ንብረት ለውጥ አቀንቃኞች ግን የመዋለ ንዋዩ ጉዳይ የምዕራባውያንን አጀንዳ የሚጠቅም እንጂ ለአህጉሪቱ የሚፈይደው የለም ሲሉ ይከራከራሉ ሲል ሮይተርስ በሪፖርቱ ጨምሮ አመልክቷል። ካርበን ክሬዲት የተባለውና አየርን የሚወክሉ ባለጸጋ ሀገራትና ኩባንያዎች ለአካባቢ ክብካቤ የሚውል ገንዘብ መለገሳቸው ይበልጥ ብክላውን እንዲቀጥሉ ምክንያት የሚሰጥ ነው ሲሉም ይከራከራሉ።
የሩሲያ መርከብ ለሩሲያ ጥቅም የሚውል የጦር መሳሪያ ከደቡብ አፍሪካ መውሰዱን የሚያሳይ ምንም ማስረጃ አለመኖሩን ጉዳዩን ሲያጣራ የቆየው ገለልተኛ ቡድን ማረጋገጡን የደቡብ አፍሪካ ፕሬዝዳንት አስታወቁ። በደቡብ አፍሪካ የዩናይትድ ስቴትስ አምባሳደር የሆኑት ሩበን ብሪጌቲ በግንቦት ወር ላይ የሩሲያ መርከብ ወደ ሩሲያ የሚጓጓዙ የጦር መሳሪያዎች ጭነት ለመቀበል ኬፕ ታውን አቅራቢያ በሚገኘው ሲሞን ታውን የተሰኘ የባህር ኃይል ጣቢያ ቆሞ ነበር ሲሉ ክስ አቅርበው ነበር። ለሩሲያ የጦር መሳሪያ አቅርቦትን በተመለከተ የተነሱት ክሶች አንዳቸውም እውነት መሆናቸው አልተረጋገጠም ያሉት ፕሬዝዳንት ሲሪል ራማፎሳ የጦር መሳሪያ ወደ ውጪ ለመላክ ፍቃድ አልተሰጠም፣ የጦር መሳሪያ ወደ ውጪ አልተላከም ብለዋል። ደቡብ አፍሪካ ቀርቦባት የነበረው ክስ ሩሲያ በዩክሬን ላይ ያደረገችውን ወረራ በተመለከተ ያላትን ገለልተኝነት ጥያቄ ውስጥ ከቶት የነበረ ሲሆን ከምዕራቡ ዓለም ሊጣልባት ለሚችል ማዕቀብም አጋልጧት ነበር። የደቡብ አፍሪካው ፕሬዝዳንት ክሱ የሀገሪቱን ገጽታ አበላሽቷል ሲሉ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። ኒጀር በሐምሌ ወር የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎ ለአንድ ወር እገዳ ተጥሎበት የቆየውን የአየር ክልሏን ዛሬ ሰኞ መክፈቷን የኒጀር ዜና ተቋም የሆነው ANP አስታወቀ። የመፈንቅለ መንግስቱ መሪዎች እንደ አውሮፓውያን አቆጣጠር ሐምሌ 26 ስልጣን ከተቆጣጠሩ በኋላ ዘግተውት የነበረውን የአየር ክልል ነሐሴ 2 እንዲከፈት አድርገው የነበረ ቢሆንም የቀጠናው ሀገራት የሲቪል አገዛዝን ለመመለስ ወታደራዊ ጣልቃ ገብነት እንደሚያካሂዱ ማስፈራራታቸውን ተከትሎ ውሳኔያቸውን በመቀልበስ የአየር ክልሉ ነሐሴ 6 እንደገና እንዲዘጋ ማድረጋቸው ይታወሳል። በፕሬዝዳንት መሐመድ ባዙም ላይ መፈንቅለ መንግስት ከተደረገባቸው በኋላ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኢኮዋስ በኒጀር ላይ ማዕቀብ ጣለ ሲሆን ሀገሪቱ ወደ ሲቪል አመራር የማትመለስ ከሆነ ወታደራዊ ጣልቃ ገብነት እንደ መጨረሻ አማራጭ እንደሚጠቀም አስፈራርቷል። የኒጀር የትራንስፖርት ሚኒስትር ቃል አቀባይን ጠቅሶ የዘገበው የዜና ተቋም የኒጀር አየር ክልል ለሁሉም የሀገር ውስጥና የዓለም አቀፍ በረራዎች ክፍት ነው ያለ ሲሆን ሌሎች የየብስ ትራንስፖርት አገልግሎት መቀጠሉንም አመልክቷል። ዜናው አክሎ የኒጀር አየር ክልል ለማንኛውም ወታደራዊ በረራዎችና ሌሎች ከሚመለከታቸው ባለስልጣናት ቅድሚያ ፈቃድ ማግኘት የሚገባቸው በረራዎች ግን ዝግ እንደሚሆን ገልጿል። ከነሐሴ 2 ጀምሮ ኒጀር ከጎረቤቶቿ አልጄሪያ፣ ቡርኪና ፋሶ፣ ሊቢያ፣ ማሊና ቻድ የሚያገናኙአትን የአየርና የየብስ ድንበሮች ክፍት አድርጋለች። ልዩ ፈቃድ ያገኙ በረራዎችም በዋና ከተማዋ ኒያሜ የሚገኘውን የአየር ማረፊያ መጠቀማቸውን ቀጥለዋል። ሆኖም የተባበሩት መንግስታት ድርጅት አርብ ዕለት ባወጣው መግለጫ በድንበር መዘጋት ምክንያት ለኒጀር የሚውል በቶን የሚቆጠር የምግብ እርዳታ መሸጋገሪያ ጣቢያ ላይ መቆየቱን ገልጾ አስጠንቅቋል። በመጨረሻም ዩክሬን የእህል ምርቶቿን ወደ ውጪ ለመላክ የሚያስችላትን ስምምነት ለማደስ ቱርክና የተባበሩት መንግስታት ድርጅት ጥረት እያደረጉ ባሉበት ወቅት የሩሲያው ፕሬዝዳንት ቭላድሚር ፑቲን ከቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ጋር ተወያይቷል። የእህል ስምምነቱን ጉዳይ ለታነሳ እንደሰብ አውቃለሁ በማለት ውይይታቸውን የጀመሩት የሩሲያ ፕሬዝዳንት በዚህ ጥያቄ ዙሪያ ለመደራደር በራችን ክፍት ነው ብለዋል። ኤርዶዋን በበኩላቸው በስብሰባው ማጠናቀቂያ ለዓለም በተለይ ደግሞ ለታዳጊ የአፍሪካ ሀገራት ጠቃሚ የሆነ እርምጃ ይሆናል የሚል መልእክት እንደሚጠብቁ ተናግረዋል። መሪዎቹ ሶቺ በተሰኘው የሩሲያ ከተማ ውይይታቸውን ያካሄዱት የሩሲያና የቱርክ የውጭ ጉዳይ ሚኒስትሮች ባለፈው ሳምንት ከተነጋገሩ በኋላ ሲሆን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከውይይቱ በኋላ በሰጡት መግለጫ የጥቁር ባህር እህል እንቅስቃሴን በድጋሚ ለመጀመር ሩሲያ እንዲሟላላት የምትፈልገውን ዝርዝሮች ለቱርክ መስጠታቸውን ተናግረዋል። ይህ በእንዲህ እንዳለ የሩሲያ ጦር ከጥቁር ባህር በስተሰሜን ምዕራብ 4 ከፍተኛ ፍጥነት ያላቸው የዩክሬን ወታደራዊ ጀልባዎችን እንዳወደመ የሩሲያ መከላከያ ሚኒስትር ዛሬ ሰኞ አስታውቋል። ሚኒስትር መስሪያ ቤቱ በቴሌግራም በኩል ባወጣው መልእክት ጀልባዎቹ የዩክሬንን ወታደሮች ነው ወደ ክሬሚያ የባህር ዳርቻ እያመሩ ነበር ብሏል። የዩክሬን አየር ኃይል በበኩሉ ምሽቱን የሩሲያ ድሮኖች ላለፉት ጥቂት ወራት እህል ወደ ውጪ ለመላክ ቁልፍ ቦታ ሆኖ ያገለገለውንና በዳኒዩብ ወንዝ አቅራቢያ የሚገኘውን ኢዝማኤል አካባቢን ጨምሮ ወደ ተለያዩ የዩክሬን ክፍሎች እንደሚያመሩ በመግለጽ በርካታ ማስጠንቀቂያዎችን አውጥቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ የሰኞ ምሽት ስርጭታችን ወደ ኤደን ልመልሳችሁ።
ስነኝሽ ቆየን ካለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ ዋሽንግተን ዲሲ የምትተላለፍላችሁ የሰኞ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ እናመሰግናለን። መሰናዶውን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ እንዲሁም ደግሞ በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ የምሽቱ ዋና አዘጋጅ ጽዮን ግርማና ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ውስጥ ከሚገኙ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ እንጋብዛለን። ወደ አብይ ዘገባችን ከመሻገራችን በፊት
WHO የአሜሪካ ጤና ድርጅትም የሚሉት ምንድን ነው? ልክ እንደ ሲጃራ ከብዛት ጋር የተያያዘ ነው። እሱ ምንድን ነው? ይህ ፕሮሰስ የሆነ ስጋ መብላት፣ ለምሳሌ እንደ ቤከን፣ እነኚህ ሳንዱች ስጋዎች ወዘተ፣ እነኚህም በጣም ብዙ ጊዜ መመገብ ከጊዜ በኋላ አንድ ሰው እነኚህ ፖሊፖች የመከሰትና እነኚህ ፖሊፖች ደግሞ ወደፊት ካንሰር እንደሚሆኑ ታውቅ ነው። ለዚህ ሊዳረገው ይችላል።
የሰማችኋቸው የሕክምና ባለሙያ በሁለተኛው ምዕራፍ የሚመጡ ይሆናል። ከሐኪሙ ይጠይቁ የተወሰደ ድምጽ ነው። ለዕለቱ ወደ ያዝነው አብይ ዘገባ እንሻገራለን። በአዋሽ አርባ እስረኞችን ማግኘት ያልቻሉ ቤተሰቦቻቸው ደህንነታቸው እንደሚያሳስባቸው ገለጹ። በአማራ ክልል ላይ ከተላለፈውና እንዳስፈላጊነቱ በሌሎችም አካባቢዎች እንደሚፈጸም ከተገለጸው የአስቸኳይ ጊዜ አዋጅ ጋር በተያያዘ ወደ አዋሽ አርባ ተወስደው የታሰሩ ቤተሰቦቻቸው ደህንነት እንደሚያሳስባቸው የእስረኞቹ ቤተሰቦች ተናግረዋል። እስረኞቹ ከቤተሰቦቻቸው ጋር መገናኘት እንዲችሉ ከፖሊስ ጋር መግባባት ላይ እንደተደረሰ የኢትዮጵያ ሰብአዊ መብቶች ኮሚሽን ከትላንት በስቲያ ቅዳሜ ዕለት ቢያስታውቅም እስካሁን ድረስ ግን ማግኘት እንዳልቻሉ ቤተሰቦቻቸው ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ከፖሊስ ጋር ተደርሶበታል የተባለውን መግባባት አፈጻጸም ኮሚሽኑ እንደሚከታተል አስታውቋል። ዳዋተ በዚህ ዙሪያ ዘገባለው።
አዋሽ አርባ አካባቢ በሚገኘው ወታደራዊ ማሰልጠኛ ውስጥ 53 ሰዎች ተይዘው እንደሚገኙ ኢሰመኮ ከትናንት በስቲያ ቅዳሜ ባወጣው መግለጫ አሳውቋል። የፓርላማው የመንግስት ወጭ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት እንደራሴ ክርስቲያን ታደለን ጨምሮ ሌሎችም የህዝብ ተወካዮች ከእስረኞቹ መካከል ናቸው። ሰዎቹ የተያዙት በብሔር ማንነታቸው ምክንያት መሆኑን እንደሚያምኑም የኢሰመኮ መግለጫ ጠቁሟል። ከዚሁ ከአስቸኳይ አዋጁ ጋር በተያያዘ በአዋሽ አርባ ታስረው ከሚገኙ የሚገኙ ሰዎች መካከል ፖለቲካ ውስጥ አይሳተፉም ያሏቸው ባለቤታቸው እንደሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ ጽህፈት ቤት ኃላፊ ወይዘሮ ቀለብ ሲዩም ለቪኦኤ ተናግረዋል። ባለቤታቸው ናሲ 16 2015 ዓ.ም ምረት አዲስ አበባ ውስጥ መገናኛ አካባቢ መያዛቸውንና ወደ ታሰሩበት የፌደራል ፖሊስ የወንጀል ምርመራ ቢሮ በየቀኑ እየተመላለሱ ይጠይቋቸው እንደነበር ወይዘሮ ቀለብ ገልጸዋል። ከጥቂት ቀናት በኋላ ግን ያልታወቀ ወዳሉት ቦታ ባለቤታቸው መወሰዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን እስካሳወቃቸው ጊዜ ድረስም ያሉበትን ሳይያውቁ መቆየታቸውን አመልክተዋል።
ቅዳሜ በ20 ማለት ነው ነሐሴ 20 ልጆቹን ይዤ ሱን ለመጠየቅ ወደ ፌደራል ወንጀል ምርመራ ሂደን ጠዋት ዘና በር ላይ እንደደረስን በተጠየቅነት ነው ምን ተጠይቀው የሚል ጥያቄ ጠየቅ። በተጠየቅነት የለም አለኝ። አንድ ፌደራል ፖሊስ እዛ ቆሞ የሚፈትሸው ሬስቶራንት አርብ ቋጥቻለሁ የት ነው የሄደው ስል የለም ውጡ አለን ማለት ነው። እና ልጆች በጣም በዛን ሰዓት አለቀሱ። ጥሩ ስሜት አልተሰማቸውም። እዛ በኋላ ያው ለረጅም ጊዜ ትክክለኛ ቦታው የት እንደሆነ ማወቅ ስላልተቻለ ሰብአዊ መብት ጋር መጥቼ ደውያለሁ። ቀይ መስቀልም ሄድኩኝ፣ ኢሰመጉ ሄድኩኝ፣ አምነስቲ በዚህ የምስራቅ አፍሪካንትሮችም ደወልኩኝ። ምንም መፍትሄ አልነበረውም። ግዲያው ነሐሴ 26 ነው ዶክተር ዳንኤል ሂጄ ጎብኝቼዋለሁ። አንድ ዛዋሽ አርባ ነው ከነ ክርስቲያን ጋር ነው የሚል ኢንፎርሜሽን የነገረን ማለት ነው።
የወይዘሮ ቀለብ ባለቤት አቶ በለጠ ጌትነት አዋሽ አርባ ተይዘው ከሚገኙት 53 ሰዎች መካከል እንዳሉ ኢሰመኮ በቅዳሜው መግለጫው አሳውቋል። እስረኞቹ ወደ አዋሽ አርባ ከተዛወሩ በኋላ ከቤተሰቦቻቸው ጋር ተገናኝተው የማያውቁ መሆኑንና በአካባቢው ከፍተኛ ሙቀት በመኖሩና ያሉበትም ለእስረኛ ማቆያነት የተዘጋጀ ባለመሆኑ ኮኑ ለደህንነታቸው እንደሚሰጉ መግለጻቸውንም ኮሚሽኑ ገልጿል። እስረኞቹ ወደ አዋሽ አርባ የተወሰዱት አዲስ አበባ የሚገኘው የፌደራል ፖሊስ ማቆያ ጣቢያ ውስጥ ከፍተኛ መጣበብ በመፈጠሩ መሆኑን ከአየር ሁኔታው አንጻርም የተሻለና ሰፊ ባሉት አዳራሽ ውስጥ እንደሚገኙ የፖሊስ መኮንኖች እንደነገሩት ኮሚሽኑ ገልጾ ከቤተሰቦቻቸው ጋር ሳይገናኙ መቆየታቸው አግባብ እንዳልሆነና ሊገናኙ የሚችሉበት ሁኔታ እንደሚመቻች መግባባት እንደተደረሰም አመልክቷል። ባለቤታቸው በተያዙ ጊዜ የአካል ጉዳት እንደደረሰባቸው የሚናገሩት ወይዘሮ ቀለብ ከኮሚሽኑ መግለጫ በኋላም ቢሆን ባለቤታቸውን ማግኘት እንዳልቻሉ፣ ለባለቤታቸው ደህንነት እንደሚሰጉና እርሳቸውም ልጆቻቸውም ጭንቀት ላይ መሆናቸውን ተናግረዋል።
መግለጫው ከወጣ በኋላ እኛ በአካል ሂደን ያየነው ነገር የለም፣ በስልክም አላገኘነውም። ስለዚህ አሁንም ቢሆን ቤተሰብ ከመጨነቅ አላረፍንም፣ ልቦናችን አላረፍም። የደህንነቱ ጉዳይ ሲሄድም ምንም የያዘው የገንዘብ ምንም ነገርም የለም።
ስለዚህ በቃ ኢሰመኮ ያወጣው መግለጫ እና ከኢሰመኮ ባለሙያዎች ያገኛችሁት መረጃ ነው ያለው?
እሱ ብቻ ነው። ጭንቀት ውስጥ ነው ያለ ነው። ልጆቹ ቤት ያሉትኝ 3 ናቸው። 8 ዓመት፣ 4 ዓመት እና 8 ወር ህጻን ልጅ ያሉት። በጣም በጣም እሱ ጋር በጣም ጥሩ ግንኙነት ስላላቸው እኔ ጋር ራሱ አሁን ጀስ ለመረዳዳትም በጣም የተቸገርንበት ሁኔታ ነው ያለ ነው። ለሌሎች ላይም በተመሳሳይ እቺ ሴቷ በተለይ ከእንቅልፏ ትነቃና በልደን መጠየቅ መቼ ነው ምን ሄደው ትላለች፣ መቼ ነው ምናገኘው ትላለች፣ መቼ ነው የሚመጣው ትላለች። አሁን ከበዓል ጋር ተያይዞ ወንድየው 8 አሁን 9ኛ አመቱ የሚያከብረው የዛኔ ስለሆነ ማየ ድሮ ድሮ እንቁጣጣሽ ማጣሽ አንቺን ነበረውን ደግሞ አባቴን እያለ በጣም ያስቸግራሉ። በጣም በጣም ከባድ ነው ያለው ነገር ይሄ ነው።
በደህንነት ስጋት ምክንያት አስተያየታቸውን በድምጽ ለመስጠት ያልፈቀዱ የሌሎች ሁለት ታሳሪዎች ቤተሰቦችም አዋሽ አርባ እንደሚገኙ ከኢሰመኮ መግለጫ ቢሰሙም ዘመዶቻቸውን በአካልም ሆነ በስልክ እንዳላገኙ አመልክተዋል። ስለ ቤተሰቦቹ ስጋትና ስለ እስረኞቹም ደህንነት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ከፍተኛ ዳይሬክተር ዶክተር ሚዛኔ አባተን ጠይቄ ነበር።
በሚያዙበት ጊዜ ተፈጽሟል ስለተባለው ድብደባ እና ወከባዎችን በሚመለከት እንግዲህ ከፖሊስ በኩል ያገኘ ነው ጉዳዩን በማጣራት በጉዳዩ ላይ የተሳተፉ አባላቶች ላይ የሚያስፈልገውን እርምጃ እንደሚወስዱ ከቤተሰብ ጋር ታሳሪዎቹ ለሚፈልጉት ማንኛውም አገልግሎት አዲስ አበባ በሚገኘው ቢሮ አማካኝነት እንደሚመቻች እንደዚሁም ከቤተሰብ ጉብኝት ጋር በተያያዘ መጎብኘት ለሚፈልጉት የመጎብኘት በርቁም ደግሞ ከስልክ ጉብኝት ወይም ደግሞ ንግግር እንዲኖር ለሚፈልጉት ያን እንደሚያመቻቹ ስምምነት ላይ ተደርሷል። ግን ይህን ክትትል እናደርጋለን።
በአስቸኳይ አዋጅ ጊዜም ቢሆን አንድን ሰው ለተራዘመ ጊዜ አስገድዶ መሰወርና ከቤተሰብ ጋር እንዳይገናኝ ማድረግ በዓለም አቀፍ ስምምነቶች የተከለከለ መሆኑንም ዶክተር ሚዛን ይገልጻዋል። ምርመራው ስለሚካሄድበትና የፍርድ ሁኔታም ጠይቂያቸው ነበር።
በዚህ ጉዳይ ላይ የፖሊስ አላፊዎችን ለማነጋገር ችለናል። እንግዲህ እነሱ በነገሩን መሰረት በተቻለ መጠን የምርመራ ስራው እየተሰራ እና በተቻለ ፍጥነት ለማጠናቀቅ እየሞከሩ እንዳሉ ነግረውናል። እንግዲህ በዛ ላይ አንዳንድ ሰዎች ቃላቸውን ለመስጠት ፈቃደኛ እንዳልሆኑ በዚህ አጋጣሚ ለኛ ነግረውናል። ስለዚህ ከፖሊስ አላፊዎች የተገነዘበው ነገር ቢኖር ምርመራ እየተካሄደ እና ጉዳዩ እንዳለቀ ደግሞ ለሚመለከተው አካል እንደሚመራ ነው። የአስቸኳይ ጊዜ አዋጅ ተግባራዊ ሲደረግም ቢሆን የሚወሰዱ እርምጃዎች የእስርን ጊዜንም ጨምሮ ማለት ነው ከዓለም አቀፍ እና ሀገር አቀፍ የሰብአዊ መብት መርሆች ማለትም እነዚህ ሰዎች ለተራዘመ እስር ለምሳሌ ምን አስቀምጥ ከሆነ እነዚያ ነገሮች ከጥብቅ አስፈላጊነት አንጻር እንዴት ይታያል? አስፈላጊ ነው ወይ? አስቸኳይ ጊዜ አዋጅ የተቀመጠበት ዓላማ አለ? ከዚህ አንጻር የሚኖራቸው ፋይዳ የሚለው እየተገመገመ የእርምጃው አግባብነት መታየት አለበት ብለን እናምናለን።
በእስረኞቹ ቤተሰቦች አቤቱታዎች ላይ ከአስቸኳይ ጊዜ አዋጅ ኮማንድ ፖስት ምላሽ ለማግኘት ያደረግኩት ጥረት ዛሬም አልተሳካም። በኮማንድ ፖስቱ ትዕዛዝ መያዛቸው ከተገለጸ ታሳሪዎች በተጨማሪ በተለይ በአዲስ አበባ፣ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች መደበኛ ባልሆኑ ማቆያዎች ውስጥ ተይዘው የሚገኙ ሰዎች መኖራቸውን የኢሰመኮ መግለጫ አመልክቷል። ቁጥራቸውን በውል ያልገለጻቸው ኤርትራውያን ፍልሰተኞችን ጨምሮ የሌሎች ታሳሪዎችንም ጉዳይ እየተከታተለ መሆኑን ኢሰመኮ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የምትተላለፍላችሁ የሰኞ ምሽት መሰናዶን ነው። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔ መጽሔት ይቀጥላል። በእስራኤል እርስ በርስ የተጋጩ ኤርትራውያን ከሀገር መባረር እንደሚጠበቃቸው ተገለጸ። በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል በሳምንቱ መጨረሻ በቴል አቪቭ እስራኤል በተፈጠረ ግጭት በደርዘን የሚቆጠሩ ሰዎች መጎዳታቸውና ንብረትም መውደሙን ተከትሎ የሀገሪቱ ባለስልጣናት በግጭቱ የተሳተፉ ኤርትራውያን ጥገኝነት ጠያቂዎች ከሀገር እንደሚያስወጡ በመዛት ላይ ይገኛሉ። የኤርትራን የ30ኛ ዓመት የነጻነት ቀን አስመልክቶ ከትላንት በስቲያ ቅዳሜ በቴል አቪቭ ተዘጋጅቶ በነበረ ክብረ በዓል ላይ የኤርትራ መንግስት ደጋፊዎች በአንድ ወገንና ተቃዋሚዎች በሌላ ወገን ተሰልፈው በተፈጠረ ኃይል የተቀላቀለበት ግጭት አያሌዎች ተጎድተዋል። የፖሊስ አባላትም ጉዳት እንደደረሰባቸው ለማወቅ ተችሏል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው የኤርትራን ስም ለማጠልሸት ይሻሉ ያሏቸው ኃይሎች በሁከትና ንብረት በመውደም ህጋዊውን ክብረ በዓል ለማስተጓጎል ሞክረዋል ብለዋል። እንግድ ወልዴ ከተለያዩ የዜና ምንጮች የተሰባሰቡ ዘገባዎችን እንደሚከተለው አጠናቅሯቸዋል።
ቅዳሜ ዕለት በቴል አቪቭ በአንድ የኤርትራ የነጻነት ቀን ክብረ በዓል ላይ በመቶ የሚቆጠሩ የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በእንጨት በድንጋይና በብረት ባደረጉት ድብድብ የፖሊስ አባላትን ጨምሮ በደርዘን የሚቆጠሩ ሰዎች ሲጎዱ ቢያንስ 3 ሰዎች በፖሊስ በተተኮሰ ጥይት ተመተዋል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት እሁድ ሲናገሩ በግጭቱ የተሳተፉ ኤርትራውያን ጥገኝነት ጠያቂዎች በአስቸኳይ ከሀገር እንዲባረሩ እንደሚሹ አስታውቀዋል።
ትናንት የተከሰተው ነገር ቀይ መስመር ያለፈ ነው። ይህ ደም መፋሰስ ነው። ጭካኔው የማንቀበለው ነው። በግጭቱ በተሳተፉት ላይ ጠንካራ ቅጣት እንዲሰጥ እንሻለን። ይህም በአስቸኳይ ከሀገር መባረርን ይጨምራል። የኤርትራ መንግስት በይፋ እንደሚደግፉ በግልጽ ያሳወቁትን ማባረር በተመለከተ ለምን ችግር እንደሚሆንብን አይገባኝም። በእርግጠኝነት ጥገኝነት መጠየቅ አይችሉም።
ኔታንያሁ ትናንት እሁድ በጉዳዩ ላይ ስብሰባ አድርገው መወሰድ ስላለባቸው እርምጃዎች መወያየታቸውን ጽሕፈት ቤታቸው አስታውቋል። በቴል አቪቭ በቅርብ ጊዜ ታሪክ ውስጥ በአፍሪካዊ ስደተኞች መካከል የተደረገ ከባድ ሁከት የተቀላቀለበት ግጭት ተብሎ በሚገለጸው የቅዳሜ ዕለቱ ክስተት ኤርትራውያኑ እርስ በርስ እንዲሁም ከእስራኤል ፖሊስ ጋር ባደረጉ ግጭት 30 የሚሆኑ የፖሊስ አባላት ጉዳት ደርሶባቸዋል ተብሏል። 3 ሰዎች በፖሊስ በተተኮሰ ጥይት መጎዳታቸውም ታውቋል። በእስራኤል በአንድ መንግስታዊ ባልሆነ ድርጅት በኩል ስደተኞችን የሚረዳው ክብሮም ተወልደ ለሮይተርስ ዜና ወኪል እንደተናገረው ማህበረሰቡ በክስተቱ ደንግጧል።
ይክስተታል ደንግጦናል አፍራናል ተጎርተናል አሁን በዚህ ሀገር ፍራቻ እንዲያደርብን ሆኗል ደነት አይሰማንም ወከባን ሸሽተን ከሀገራችን ወጣን እኛን ዝም ለማሰኘት ፈላጭ ቆራጮ አገዛዝ አሁንም ማዋከቡን ቀጥሏል።
የእስራኤሉ ብሔራዊ የጸጥታ ሚኒስትር ኢታማር ቤን ጊቪር ትናንት እሁድ ግጭቱ የተከሰተበትን ደቡብ ቴል አቪቭ ጎብኝተዋል። የጸጥታ ሚኒስትሩ በጉብኝታቸው ወቅት የጠቅላይ ሚኒስትሩን መልእክት በመድገም ሁከት ፈጣሪዎቹን ከሀገር እናስወጣለን ብለዋል።
እንደማስበው ህግ የጣሱት በሙሉ ተይዘው በቁጥጥር ስር መዋል አለባቸው። ለተወሰነ ጊዜ መታሰር ብቻ ሳይሆን ከዚህ እስከሚባረሩ ድረስ እስር ቤት መቆየት አለባቸው። እዚህ መኖር የለባቸውም። ይህ የነርሱ ስፍራ አይደለም።
ይህ በእንዲህ እንዳለ የኤርትራው ማስተዳደሪያ ሚኒስትር የማነ ገብረ መስቀል ቀድሞ ትዊተር አሁን ኤክስ በመባል በሚታወቀው ማህበራዊ መድረክ በለቀቁት መልእክት የኤርትራን ስም ለማጠልሸት የሚሹ ያሏቸው ኃይሎች በሁከትና ንብረት ማውደም ህጋዊውን አከባበር ለማስቆም ሞክረዋል ብለዋል። የኤርትራው የማስተዳደሪያ ሚኒስቴር መስሪያ ቤት በአንድ የሳውዲ ቴሌቪዥን ጣቢያ ለቀረበ ሌላ ዘገባ በሰጠው መልስ ላይ በኤርትራውያን ፌስቲቫሎች ላይ የሚከሰተውን በተመለከተ ግጭቱን ይጠነስሳሉ እንዲሁም በግጭቱ ይሳተፋሉ ባላቸው የውጭ ኃይሎችን በተመለከተ መንግስት ሙሉ መግለጫ እንደሚያወጣ አስታውቋል። ባለፉት ጥቂት ወራት ውስጥ በተለያዩ የክፍለ ዓለማት የሚገኙ ኤርትራውያን በመንግስት ደጋፊና ተቃዋሚ መካከል ጎራ ለይተው የሰውና የንብረት ጉዳት ያስከተለ ግጭት መፍጠራቸው ሲዘገብ ቆይቷል።
በሰሜን ሸዋ ዞን ደራ ወረዳ በመንግስት ኃይሎችና የፋኖ ታጣቂዎች ግጭት ጉዳት እንደደረሰ ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ካለፈው ሳምንት መጨረሻ ጀምሮ በተደረገ የትጥቅ ግጭት ሰላማዊያን ሰዎች እንደተገደሉ የአካባቢው ነዋሪዎች ተናግረዋል። በዛሬው ዕለት አካባቢው መረጋጋቱንም ነው የገለጹት። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ድርጅ ደስታ እንደሚከተለው ያቀርባል።
በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የጉንዶ መስቀል ከተማ ነዋሪ እንደሆኑ የጠቀሱ ግለሰብ ባለፈው ሳምንት እሁድ ናሴ 21 እና በማግስቱ ሰኞ ከፍተኛ ውጊያ ሲሉ የገለጹት ግጭት እንደተካሄደ ተናግረዋል። የክልሉ ሰሜን ሸዋ ዞን ከአማራ ክልል ጋራ በሚዋሰንበት የደራ ወረዳ 3 አቅጣጫዎች የፋኖ ታጣቂዎች ጥሰው ገብተው እንደከፈቱት በገለጹት ከባድ ጥቃት ከመንግስት የጸጥታ ኃይሎች ጋር ግጭቱ እንደተፈጠረ አስረድተዋል።
በተደጋጋሚ በመኪና ነበር ወታደራቸውን የሚያጓጉዙት የፋኖ ታጣቂዎች። መከላከያ ነበር፣ መከላከያና ፖሊስ እና ምንሻዎች ነበሩ ከነዚህ ሰዎች ጋር ሲፋለሙ የነበሩት። በተኩስ ውስጥ እንግዲህ ከደራ ወረዳ 3 ሚሊሻዎች ተገለዋል። ሲቪል ሰዎች 2 ተገለዋል።
በአሁኑ ወቅት ተጨማሪ የመከላከያ ኃይል እየገባ ስለሆነ አካባቢው እየተረጋጋ ነው ያሉት አስተያየት ሰጪ ሆኖም ከወረዳው ከተማው ጉንዶ መስቀልና ከሰደድ ኩላ ቀበሌ በርካታ ነዋሪዎች እንደተፈናቀሉ አስረድተዋል።
ከተማ ውስጥም ወደ ገጠር የተፈናቀለ ሽሽተው አለ። ተረኩላ የሚባለው ከተማ ውስጥም በጣም ብዙ ሰው ከተማውን ለቆ ወደ የሄደበት ሁኔታ ምክንያቱም ኩላ ከተማ ውስጥ በዛም የሚመጣው መከላከያ ላይ ከባድ ጦስ ፈጥረው ስለነበረ ህዝቡ ያንን ፍራቻ ለቆ የሄደበት ሁኔታ አለ ማለት ነው።
በጉዳዩ ላይ ከፋኖ ታጣቂዎችም ሆነ ከአስቸኳይ ጊዜ አዋጅ ኮማንድ ፖስት በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ስማቸው እንዳይጠቀስ የፈለጉ ሌላው የወረዳው ነዋሪ በዛሬው ዕለት የተሻለ ሁኔታ እንዳለ ገልጸዋል።
የእንቅስቃሴ ሁኔታ አሁን ከትናንትና ዛሬ ይሻላል፣ ከትናንትና ዛሬ ይሻላል። ለምሳሌ አሁን አብዛኛው ትናንትና አሁን ሰሞኑ ልጆች ወደ ውጭ ወጥተው ራስ አየር ለማግኘት ራሱ በጣም ስቃይ ነበር። ትናንትና የተወሰነ ልጆች ወደ ውጭ ወጥተው ተንቀሳቅሰው የሚጫወቱት ተጫውተው ወደ ቤተሰብ እየተመለሰ ነው። ዛሬ ደግሞ ትንሽ የተሻለ ነው፣ ከዛ የተሻለ ነው።
በጉዳዩ ላይ ከደራ ወረዳ ባለስልጣናት አስተያየት ለማግኘት ተደጋጋሚ ሙከራ ብናደርግም ከኮማንድ ፖስቱ ውጪ መረጃ መስጠት አይቻልም የሚል መመሪያ ደርሶናል በሚል ምላሽ ከመስጠት ተቆጥበዋል። ከዚሁ የደራ ወረዳ ግጭት ጋር በተገናኘ የአማራ ክልል የአስቸኳይ ጊዜ አዋጅ ኮማንድ ፖስትንና የፋኖ ታጣቂዎችን አስተያየት ለማካተት ያደረግነው ጥረት አልተሳካም። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ትጥቃዊ ግጭት ከተከሰከሰ በኋላ ችግሩ ከክልሉ አስተዳደራዊ ወሰን አልፎ ወደ ኦሮሚያ ክልልም መሻገሩ ሲገለጽ ያሁኑ ለሶስተኛ ጊዜ ነው። ቀደም ሲል በዚሁ በናሴ ወር የኦሮሚያ ክልል ሰሜን ሸዋ ዞን አቢቹና ኛአ ወረዳ ነዋሪዎችና ባለስልጣናት ከአጎራባች የአማራ ክልል ሰሜን ሸዋ ዞን የተነሱ ያሏቸው የፋኖ ታጣቂዎች በሁለት የተለያዩ ጊዜያት ወሰን አቋርጠው ጥቃት እንደፈጸሙ መግለጻቸው አይዘነጋም። የፋኖ ታጣቂነን ያሉ ግለሰቦች በበኩላቸው ተፈጸሙ የተባሉትን ሁለቱንም ጥቃቶች ማስተባበላቸው ይታወቃል።
እንደራሴዎቹ ከህዝብ ጋር እንዳይወያዩ መከልከላቸውን ገለጹ። በደቡብ ኢትዮጵያ ክልል ምክር ቤትና የህዝብ ተወካዮች ምክር ቤት የአማሮ ኮሬዞን እንደራሴዎች ከመረጣቸው ህዝብ ጋራ ውይይት እንዳያደርጉ መከልከላቸውን ገልጸዋል። የዞኑ አስተዳዳሪ በበኩላቸው በዞኑ የጸጥታ ችግር እንዳለና ለህዝብ ተወካዮቹም ደህንነት ሲባል ችግሩ እስኪፈታ ድረስ እንዲታገሱ አሳወቅናቸው እንጂ እንዳይወያዩ አልከለከልናቸውም ሲሉ ምላሽ ሰጥተውናል። በጉዳዩ ለአሜሪካ ድምጽ አስተያየታቸውን ሰጡት የሐዋሳ ዩኒቨርሲቲ የህግ መምህር አንዱ ዓለም ነጋ የህዝብ እንደራሴዎች ደህንነታቸው በተጠበቀ ሁኔታ የመረጣቸውን ህዝብ የማወያየት መብት እንዳላቸው ተናግረዋል። ዘጋቢያችን ዮናታን ዘብዲስ ዝርዝር አለው።
ደቡብ ኢትዮጵያ ክልል አማሮ ኮሬዞን በምርጫ ከወከላቸው ህዝብ ጋር ተገናኝተው መወያየት እንዳልቻሉ የገለጹት የህዝብ እንደራሴዎች በ2013 ዓ.ም ምህረት በተካሄደው 6ኛ ዙር አገር አቀፍ ምርጫ የኢዘማን ፓርቲን በመወከል በቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በአሁኑ ደግሞ በደቡብ ኢትዮጵያ ክልል ምክር ቤትና በህዝብ ተወካዮች ምክር ቤት መቀመጫዎችን ያሸነፉ የዞኑ ህዝብ ተወካዮች ናቸው። ባለፈው ሳምንት ከዞኑ ህዝብ ጋር ለመወያየት ወደ አካባቢው አቅንተው እንደነበረ ገለጹት የህዝብ ተወካዮች ምክር ቤት አባሉ ዶክተር አወቃም ዛየም የደቡብ ኢትዮጵያ ክልል ምክር ቤት አባላቱ ወይዘሮ ታደለች ታሪኩ፣ ዘናን አድላና ማቴሬ ዘርፉ ናቸው። ዶክተር አወቃም ዛየ ለአሜሪካ ድምጽ እንደተናገሩት በደቡብ ኢትዮጵያ ክልል ስር በቅርቡ ከተደራጀው ከአማሮ ኮሬዞን ህዝብ ጋራ እንዳንወያይ ተከልክለናል ሲሉ ቅሬታቸውን አሰምቷል። ካለፈው ሳምንት ሰኞ ናሳ 22 እስከ 26 ቀን 2015 ዓ.ም ምህረት የዞኑን አስተዳዳሪ አግኝተው ለማነጋገር ተደጋጋሚ ሙከራ ማድረጋቸውን ያወሱት ዶክተር አወቀም ባለስልጣናቱ ግን ፈቃደኛ ባለመሆናቸው ከቀናት ጥበቃ በኋላም ሳያገኙአቸው እንደተመለሱ ገልጿል።
አፈጉባኤው ጽፈት ቤት ተደራነጋገር አፈጉባኤው ከአስፈጻሚ አካል ጋራ ተናበን ካልፈቀዱ በስተቀር አሉ። እሺ ብለን የወረዳ አስተዳዳሪ ለመገናኘት ፈቃደኛ አይደለም አልነበረም። 4-5 ቀን ልናገኘው አልቻልንም። በተደጋጋሚ ሄደን አንዳንድ ማክሰኞ ዕለት እስከ 6 ሰዓት ድረስ ነው እዛ ቁጭ ያለው። ባለ ጉዳይ የሆነ ሌላ የተበደለ ነገር እንዳለ 6 ሰዓት ድረስ ነው ቁጭ ያለው። ከዛ ምንም መፍትሄ ስናጣለው የተበተን ነው።
የህዝቡ ውይይቱ በዞኑ ውስጥ ያሉትን የአስተዳደርና የልማት ችግሮችን በመለየት በዞኑ አስተዳደር በክልሉና በፌደራል መንግስታት በየደረጃው መፈታት ያለባቸውን የህዝብ ጥያቄዎች ባለቤት ሰጥቶ ተደራሽ ለማድረግ የታለመበት እንደነበር እንደራሱ አስረድቷል። የአማሮ ኮሬዞን ምክትል አስተዳዳሪ አቶ ታረቀኝ በቀለ በበኩላቸው በዞኑ የጸጥታ ችግር እንዳለና መፍትሄ እስኪሰጠው እንድታገሱ እንጂ እንደራሴዎቹ ከህዝብ ጋራ እንዳይወያዩ የከለከላቸው የዞኑ ባለስልጣን የለም ሲሉ ለቀረበው ቅሬታ ምላሽ ሰጥተዋል።
መከልከል ሳይሆን በዋናነት የጋራ የሆኑ ነገሮችን መያዝ አለብን ያልነው በዋናነት ምንድን ነው? አንደኛውን የኛ የአካባቢ ነባራዊ ሁኔታ ይታወቃል። እነዚህ ሰዎች ወደ አንድ ቦታም እንቅስቃሴ ሲያደርጉ ለእነሱ ደህንነትም ያስፈልጋል። አካባቢው የጸጥታ ሁኔታ ባልተረጋጋበት ቦታ ላይ እነሱም ለራሳቸው ያውቃሉ። በዛም በዚህም ሰው ደግሞ የራሱን ፍላጎትን ደግሞ የሚያቀርብበት ሰዓት ስለሆነ እናንተ ሄዳችሁም የሆነ ነገር እንዳይፈጠር እነሱም ከነጋር ተነጋግረዋል፣ ዲስከስ አድርገዋል። አብረን በጋራ ሄደን ማለትም አንዳንድ ነገሮችን ብናይ የሚል ነገር አይዲያ አቅርቦ የጋራ አድርገን ምላሹን እንሰጣለን ብያሉ። ፖዘቲቭሊ የጋራ አድርገን ምላሹን እንሰጣለን ብለናል።
አሁን በምክትል አስተዳዳሩ የተሰጠውን ምላሽ አሳማኝ እንዳልሆነ የሚናገራሉ።
የጸጥታ ችግር ነው የሚል ሰበብ ሰማን፣ ግን የህዝብ ውይይትን ከለክል ምንም አይነት የጸጥታ ችግር አልነበረም። የጸጥታ ችግር እንኳን ቢኖር የዚህ ውይይት አንዱ ዓላማ ራሱ የጸጥታ ችግሩን መዋየት ነበረ። አምናም እንደተደረገው የጸጥታ ችግሩን መዋየትና እንዴት ወደ መፍትሄ እንደርሳለን ብለው አንዱ ነበረ።
የዞኑ ምክትል አስተዳዳሪ አቶ ታረቀኝ ደግሞ እንደ መንግስት ለጸጥታው አጠባበቅና ለህዝብ ተወካዮችም ደህንነት ኃላፊነት መውሰድ ስላለብን የተስማማንበት ጉዳይ ነው ሲሉ ክሱን ተከላክለዋል።
እና የተከለከሉበት አግባብ የለም፣ ነገር ግን የጋራ ዲስከስ እናድርግ። በምን አይነት ጉዳዮች ላይ ምንድን ነው ያለው? እንዴት ነው የምንገባው? አሁን ደግሞ ሰው ወረዳ ለነካል ተሰጠ ብሎ ሌላ አጀንዳ እየፈጠረ ነው ያለው። አሁን እናንተ ከተባችሁ በኋላ እንደ መንግስት ደግሞ ሌላ ነገር ቢጠየቅ ምንድነው ሊሆን የሚችለው? እዛ ደግሞ የሆነ ነገር ያልተጠበቀው ነገር ቡም ካደረገ እንዴት ነው ሃንድል ማድረግ የሚችለው? ስለዚህ አግባብነት ባለው መልኩ የጋራ አድርገን እንዳስተባባሪ እኛን ያለነው ሁኔታ እንደቀበለም አሁን አንዳንድ ነገሮችን ለመስራትም እንዲያመች የጋራ ማድረግ መቻል አለብን።
በጉዳዩ ለቪኦኤ አስተያየታቸውን ሰጡት በሐዋሳ ዩኒቨርሲቲ የህግ መምህር አንዷለም ነጋ የህዝብ ተወካዮች ደህንነታቸው በተጠበቀ ሁኔታ የመረጣቸውን መራጮች የማወያየት መብት እንዳላቸው ተናግሯል።
የዞኑ መዋቅር የነዚህን ሰዎች ደህንነት የማስጠበቅ ኃላፊነት አለበት። ነገር ግን ይህንን ለማስፈጸም መራጮቻቸውን የማግኘት መብት የማይገደብ መብት አይደለም። ሊገደብ ይችላል እንደ ሁኔታው። ሊገደብ የሚችለው መቼ ነው? የጸጥታ ችግር ሲኖር ወይም ደግሞ እነሱ ከዛ ማህበረሰብ ጋር መገናኘታቸው ሌላ የበለጠ ችግር ሊፈጥር የሚችል ከሆነ እንደ ሁኔታው አስቻይ ሁኔታዎች ሲሆኑ ድረስ በጊዜያዊነት ሊገደብ ይችላል እና የጸጥታ ጀኒውን የሆነ ወይም እውነተኛ የሆነ የጸጥታ ችግር ካለ የእነዚህ ሰዎች መብት መገደብ ተገቢ ነው። በተቃራኒው ደግሞ ይህንን በቅድመ ሁኔታ በመውሰድ ፖለቲከኞች ወይም በመንግስት ሳይድ የቆሙ አካላት ተገቢ ባልሆነ መልኩ ሊከለክሏቸው ይችላሉ። የደህንነት ስጋት ሳይኖር ወይም በቂ የደህንነት ስጋት ሳይኖር ግዴታቸውን ላለመወጣት ወይም ደግሞ እነዚህ ተመራጮች ሂደው የራሳቸውን አይዲያ ኢንፍሉዌንስ አድርገው የፖለቲካዊ ስራ ይሰራሉ ከሚል ስጋት ሊከለክሏቸው ይችላሉ።
እንደዚህ አይነት ሁኔታ ሲፈጠር ገለልተኛ አካል መግባት እንደሚገባውም አክለው ተናግሯል።
የኢትዮጵያ ሰብአዊ መብት ኮሚሽን፣ የእንባ ጠባቂ ተቋም፣ የፍትህ አካላት እንደዚህ አካላት ጣልቃ ገብተው ነገሮችን ማጣራትና እነዚህ የህዝብ ተወካዮችም ህዝቦችን የማግኘት መንግስትም ለእነዚህ ሰዎች የደህንነት ጥበቃ ከለላ የማድረግ ግዴታዎችን መወጣት መቻል አለበትና በዚህ መልኩ ጉዳዩን መፍታት ያለባቸው ይመስለኛል።
ዶክተር አወቀ በበኩላቸው በአማሮ ኮሬ ዞን አስተዳደር በኩል የገጠማቸውን ችግር ለህዝብ ተወካዮች ምክር ቤት ጽህፈት ቤት ማሳወቃቸውን ገልጿል። የህዝብ እንደራሴዎቹ በምርጫ ከወከላቸው ህዝብ ጋራም ሊያደርጉት የነበረውና እንደተከለከለ የገለጹት ውይይት በህገ መንግስቱ መሰረት በወርሃ ክረምትና በአመቱ አጋማሽ ወርሃ የካቲት ላይ በአመት ሁለት ጊዜ ከህዝብ ጋራ የሚደረገው የመደበኛ ውይይት አካል እንደሆነም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
በወቅቱ የዩናይትድ ስቴትስ ፕሬዚዳንትና ከሳቸው ቀደም ብለው ከነበሩት የቀድሞ ፕሬዚዳንት ዶናልድ ትራምፕ መካከል ዳግም የምርጫ ውድድር የመደረጉ ድል ከፍተኛ ይመስላል። ይሁን እንጂ አንዳንድ ፖለቲከኞች ወደ ውድድሩ ለመግባት በሩን ክፍት እያደረጉ ነው። የቪዋ ቬሮኒካ ባልደራስ ኤግሊሲያስን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በቅርብ ጊዜ በተመሰረተባቸው በርካታ ክሶች በፖሊስ ፎቶግራፍ የተነሱ ሲሆን የስረኛም ቁጥር አላቸው። ይሁን እንጂ የቀድሞው ፕሬዝዳንት ዶናልድ ትራምፕ ምንም ስህተት እንዳልፈጸሙ አጥብቀው ይናገራሉ። በርካታ የህዝብ አስተያየት ድምጾች እንደሚያሳዩት እስካሁን ምንም አይነት ደጋፊዎቻቸውን አላጡም። እንዲያውም ብዙዎቹ ተፎካካሪዎቻቸው ሳይቀሩ እንደ አውሮፓ አቆጣጠር በ2024ቱ ምርጫ የሪፐብሊካን እጩነቱን ቢያሸንፉ እንደሚደግፏቸው ተናግረዋል። ከነዚህ አንደኛው ቪቪክ ራማስዋሚ በዚህ ሳምንት ለስተኛው የኤቢሲ ቴሌቪዥን ፕሮግራም እንደተናገሩት ምንም እንኳን ፕሬዝዳንቱ ስልጣን ላይ በነበሩ ጊዜ በሰሯቸው አንዳንድ ውሳኔዎቻቸው ባይስማሙም ትራምፕን እንደሚደግፉ ተናግረዋል።
I think that many of these prosecutions against Donald Trump are outright downright politicized persecution.
ብዙዎቹ ትራምፕ ላይ የተመሰረቱ ክሶች እጅግ ከፍተኛና በጣም ግልጽ በሆነ መንገድ በቀጥታ የፖለቲካ ክሶች ናቸው። ያለ ሀገራችን መጥፎ ምሳሌ ተዋል። ያስተዳደር ፖሊስ መንግስት ተቋማዎችን ተፎካካሪዎችን ከውድድር ለማስወገድ የፖሊስ ኃይል የሚጠቀምባት ያምባገነን ሀገር እንድናልፈልግም።
ሪፐብሊካን ፕሬዝዳንታዊ ተፎካካሪዎቻቸው ለትራምፕ የገቡትን የድጋፍ ቃል ኤቢሲ ቴሌቪዥን ላይ የቀረቡት ዲሞክራቱ ሴናተር ቲም ኬን አበክረው ተቃውመውታል።
If you are unwilling to say that the behavior of Donald Trump trying to overturn the peace
የዶናልድ ትራምፕ ባህሪ ሰላማዊውን የስልጣን ሽግግር ለመቀልበስ የሞከረ ነው ብለህ ለመናገር ፈቃደኛ ካልሆንክ ውድቅ ያደርጋል። ያ እንዳለ ሆኖ ለሳቸው ምረት እንደምትሰጥ ቃል ከገባህ መምረጥ ይኖርብሃል።
ዩናይትድ ስቴትስ ውስጥ ምርጫው የሚካሄድበት ጊዜ እየተቃረበ ሲመጣ በኤንቢሲ ቴሌቪዥን ሚት ዘ ፕሬስ ቴሌቪዥን ላይ የቀረቡትና እንደሳቸው ከትራምፕ ስም በመራቅ ይልቁንም ዲሞክራቶች ኒው ሃምሽርን ጨምሮ በአንዳንድ ክፍለ ግዛቶች ከወዲሁ እያገኙቸው ያሉ አንዳንድ ስኬቶች ያሰጓቸው የኒው ሃምሽር ገዢ ክሪስ ሱኑን ለሪፐብሊካን ጓዶቻቸው አንዳንድ ምክሮች አካፍለዋል።
You don't make things personal. You do things that are clearly in the best interest of the constituents you serve.
ነገሮችን በግላት ሰሯቸው።
ከየትኛውም ፓርቲ ይልቅ በግልጽ ለምታገለግሉት መራጭ ፍላጎት የተሻለውን ለምታደርጉት አሁን የሪፐብሊካን መሰረት የሆነውን ጠንካራና ጥብቅ የመንግስት ወጪ ቁጥጥር መደገፍ ፈልጋለሁ። ያ ማለት ግን ህጎችን እናጥፋለንና እንሰብራለን ማለት አይደለም።
ምንም እንኳ የአሁኑ ትኩረት በትራምፕና በፕሬዝደንት ባይደን መካከል በድጋሚ ሊካሄድ ስለሚችለው ፕሬዝደንታዊ ምርጫ ውድድር ቢሆንም የሶስተኛው ወገን ፓርቲ ውድድሩን ሊቀይረው ይችላል። በሲቢኤስ ቴሌቪዥን ፌስ ዘ ኔሽን በተሰኘው ፕሮግራም ላይ የቀረቡት የቀድሞው ሪፐብሊካኑ የሜሪላንድ ገዢ ላሪ ሆገን ስለወደፊቱ የፖለቲካ ፍላጎታቸው ተጠይቀው ነበር።
I have not closed the door to that. If I believe that we can actually win the race.
ለዚያ በሩ ዝግ አላደረኩም። ውድድሩን በትክክል እናሸንፋለን ብዬ ካመንኩ ልንወዳደር የምንችልበት ጠንካራ ድል አለ። ሁለቱ አንኛ ጮች ደካማ ናቸው። ምናልባት እስከዛሬ ተደርጎ የማያውቅ ነገር ማድረጉን መሞከር ይኖርብን ይሆናል።
ተንታኞች ጠቅላላው ምርጫ ገና አንድ አመት ይቀራዋል። ከትራምፕ የህግ ችግሮች ሌላ የባይደንም እድሜ የአሜሪካውያን መራጮችን ሐሳብ ሊያስቀይር ይችላል ይላሉ።
ፓስፖርት በ2ና በ25 ሜትር ባንድ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን። ኦሮሚያ ውስጥ ዘንድሮ ከ160 በላይ ሰው በወባ በሽታ ሞቷል። የመድኃኒት እጥረት እያሳሰባቸው መሆኑን የቄለምና የምዕራብ ወለጋ ዞኖች ነዋሪዎች ለአሜሪካ ድምጽ ገልጸዋል። ወረርሽኙ በዚህ አመት ኦሮሚያ ክልል ውስጥ 7 ከተሞችን ጨምሮ በ16 ዞኖች ውስጥ መስፋፋቱን የክልሉ የወባ በሽታ ማስወገድ ፕሮግራም ቡድን መሪ አቶ ጃዋር ቃስም ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ የተሰናዳ ዘገባ ይቀጥላል።
ምዕራብ ወለጋ በሚገኘው ቤጊ ሆስፒታል ውስጥ በዚህ ክረምት 29 ሰው በወባ መሞቱን የሆስፒታሉ ሜዲካል ዳይሬክተር ዶክተር ብርማዱ መኮንን ለቪኦኤ ተናግረዋል።
ከግንቦት ጀምሮ በፍጥነት እየተሰራጨ ይገኛል። ብዙ ሰው እየታመመ እየመጣ ነው። ባለፉት 4 ወራት ብቻ 6500 ከሚሆን ሰው ላይ የምርመራ ናሙና ወስደን 3560 ሰው በወባ መያዙን አረጋግጠናል። እየታከሙ ያሉም ተሽሏቸው ይሄዱም አሉ። ጠንቶባቸው የመጡና ልናድናቸው ያልቻልን 29 ሰዎች ሞተዋል።
ዶክተር ብርማዱ አክሎም ህይወት ለማትረፍ የሚያስፈልጉ ቁሳቁስ፣ ደም፣ መድኃኒትና ሌሎችም ግብአቶች ወደ ሆስፒታሉና ሌሎችም የወረዳዎቹ የጤና ተቋማት እንዲደርሱ ይቋል። በሌላ በኩል ባለቤታቸውን ጨምሮ 7 የቤተሰባቸው አባል በወባ መያዛቸውን የዚሁ ምዕራብ ወለጋ ውስጥ የቤጊ ወረዳ ነዋሪ ወይዘሮ አበቡ አድነው ለቪኦኤ በስልክ ተናግረዋል።
ለጃን ገባ ይሳን ተነገዛ እንደ መድኩባጅ
6 ልጆች አሉኝ። ሁሉም ታመዋል። ባለቤቴን ጨምሮ ሁሉም ከታመሙ ወር አልፏቸዋል። አንዴ ወደ ጤና ተቋም ወስጃቸው ነበር። ምንም አልተሻላቸውም። እንደገና እንዳልወስዳቸው አቅም የለኝም። እንግዲህ እግዚአብሔር የሚያደርገውን እየጠበቅን ነው።
ወባ ብዙ ዞኖች ውስጥ ወረርሽኝ መሆኑን የኦሮሚያ ጤና ቢሮ ወባን የማስወገድ ፕሮግራም ቡድን መሪ አቶ ጆሃር ቃስም ገልጸዋል።
ክልል ውስጥ በዚህ አመት 160 ሰው መሞቱ ሪፖርት ተደርጓል። ወረርሽኙ የተስፋፋው በ117 ወረዳዎች ውስጥ ነው። በተለይ በምዕራብና ቄለም ወለጋ ዞኖች ውስጥ በስቷል። በጸጥታ ችግር ምክንያት የመከላከል ስራ በአግባቡ አልተከናወነም። ይበልጥ እንዳይዛመት ለመክታት ቢሮው አሁንም ከሚመለከተው አካል ጋር እየሰራ ነው።
አቅርቦቱ የከፋ ጉዳት ወደ ደረሰባቸው ዞኖች ቀድሞ የኦሮሚያ ጤና ቢሮ እንዲደርስ እየሰራ መሆኑን የተናገሩት አቶ ጆሃር ወደ ቄለምና ወደ ምዕራብ ወለጋ ተጨማሪ ለመላክ ዝግጅት ላይ መሆናቸውን ተናግረዋል። የጸጥታና ደህንነት ችግር ወዳለባቸው አካባቢዎች በእርዳታ ድርጅቶች በኩል ለማድረስ ጥረት እየተደረገ መሆኑን ኃላፊው ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የጋቦኑ መፈንቅለ መንግስት ለአካባቢው አስተዳደሮችና መሪዎች ስጋት ደቅኗል። የጋቦኑ ፕሬዝዳንት አሊ ቦንጎን የገለበጧቸው ወታደራዊ መሪ የሽግግር ፕሬዝዳንት ሆኖ በዛሬው ዕለት ቃለ መሐላ ፈጽመዋል። ከካሜሩን ዋና ከተማ ከያውንዴ ሞኪ ኤድዊን ከንዲንዜካ ያስተላለፈው ዘገባ ለምሽቱ የአፍሪካ ነክ ርዕሰ ጉዳዮች እንደሚከተለው ተጠናቅሯል።
ጀነራሉ የጦር ኃይሉን የህዝብ ነጻ አውጪ አድርጎ በሳለውና በቴሌቪዥን በተላለፈው ስነ ስርዓት ላይ በሽግግር ፕሬዝዳንትነት ቃለ መሐላቸውን ሲፈጽሙ ደጋፊዎቻቸው በሆታ ደስታቸውን ሲገልጹ ተስተውሏል። ወደ ስነ ስርዓቱ ሲገቡም የሀገሪቱ ህገ መንግስታዊ ፍርድ ቤት ዳኞች ቃለ መሐላ ካስፈጸሟቸው በኋላ የጦር ሰራዊቱ መኮንኖችና ጥሪ የተደረገላቸው ባለስልጣናት በጭብጨባ አጅበዋቸዋል። ምዕራባዊ እና ማዕከላዊ አፍሪካ ውስጥ መንግስት ሲገለበጥ የጋቦኑ በሶስት አመታት ውስጥ ስምንተኛ ጊዜ መሆኑ ነው። አሊ ቦንጎም መፈንቅለ መንግስት የተካሄደባቸው በፕሬዝዳንታዊ ምርጫ አሸንፈያለሁ ብለው ባወጁ በጥቂት ደቂቃዎች ውስጥ ነበር።
Telle une météorite dans la nuit noire, les forces de défense et de sécurité de notre pays.
ወገኖቼ ህገ መንግስቱ የመንግስት መተዳደሪያ ህግ ነው። የመንግስቱ ተቋማትና የደንቦቹ ሁሉ መሰረትም ነው። ነገር ግን እነዚህ የህዝብ ውክልና ደንቦች ያገራችንን ደህንነት ሊያስከብሩ አልቻሉም። ስለዚህ ሁሉም የጋቦን ህዝብ ተስማምቶ አዲስ ህገ መንግስት ማጽደቅ አለበት።
የቦንጎ ቤተሰብ ከመንበረ ስልጣን በመወገዱ የተደሰቱ ሰዎች በየጎዳናው ወጥተው ድጋፋቸውን ገልጸዋል። ምዕራባውያን መሪዎች ደግሞ ሁኔታውን በተለየ መንገድ ነው የሚመለከቱት። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል በበኩላቸው ወታደራዊ መፈንቅለ መንግስት ለችግር መፍትሄ እንደማይሆን የታወቀ ነው። ነገር ግን ጋቦን ውስጥ በተደጋጋሚ የተዛቡ ምርጫዎች መካሄዳቸውን ደግሞ መዘንጋት የለብንም ብለዋል። ባለፈው ሳምንት ረቡዕ የተካሄደው መፈንቅለ መንግስት ሴማክ በሚል የእንግሊዝኛ ምህጻር ስም የሚታወቀው የማዕከላዊ አፍሪካ ሀገሮች የኢኮኖሚ ማህበረሰብ አባል ሀገሮች መጻኢ ዕጣ በሚመለከት ስጋት ያስነሳ ነው። ለበርካታ አመታት ስልጣን ላይ ከቆዩ የዓለም መሪዎች አንዳንዶቹ በዚህ በተጠቀሰው የአፍሪካ አካባቢ ያሉ መሪዎች ናቸውና የ60 አመቱ አሊ ቦንጎ ለ42 አመታት ስልጣን ላይ የቆዩት አባታቸው እንደ አውሮፓውያን የዘመን አቆጣጠር በ2009 ዓመተ ምህረት ካረፉ በኋላ ነዳጅ አምራቿን ሀገር ሲመሩ ቆይተዋል። ባለፈው ሳምንት ቅዳሜ በተካሄደው ፕሬዝዳንታዊ ምርጫ አሊ ቦንጎ በድጋሚ ለመመረጥ ቀርበው ነበር። ውዝግብ ባስነሱት የምርጫ ውጤቶች የ69 ዓመቱ የቀድሞ ሚኒስትርና የዩኒቨርሲቲ ፕሮፌሰር አልበርት ኦንዶ ኦሳ ማሸነፋቸው ነበር የተጠቆመው። አኖንግ ጄከብ ካሜሩን ዋና ከተማ ያውንዴ ውስጥ የሁለተኛ ደረጃ ትምህርት መምህር ናቸው። ጋቦን ውስጥ ምርጫውን ተከትሎ የተፈጠረው ትርምስ ለጦር ሰራዊቱ ኒጀር፣ ቡርኪና ፋሶና ማሊ ውስጥ እንደተደረገው ለሲቪሉ ህዝብ ነጻነት የቆምኩ እኔ ነኝ ብሎ ጦሩ ስልጣን እንዲይዝ እድል ፈጠረለት ብለዋል።
It's a shared feeling with those in Niger who are thinking at the moment that the time is now or never.
ኒጀር ውስጥ እንደተደረገው አሁን አጋጣሚውን ተጠቅመን ካላደረግነው ሌላ እድል አይኖረንም በሚል ተነሳስተው ያደረጉት ነው። እነሱ ወርቅ፣ አልማዝ፣ እንጨት አላቸው። እኛ እነዚህን ሀብቶች ማምረቻው ኢንዱስትሪ የለንም። ሁሉም እንዳለ ወደ ምዕራብ አገሮች ነው የሚሄደው። ምንም ጥቅም አናገኝበትም። ብናገኝም ከቁጥር የሚገባ አይደለም።
ጋቦን በመጻር ሴማክ ተብሎ የሚጠራው የማዕከላዊ አፍሪካ የኢኮኖሚ ማህበረሰብ አባል ስትሆን ለበርካታ አመታት ስልጣን ላይ በመቆየት ቁንጮ የሆኑት አንዳንዶቹ መሪዎችም የዚሁ የአፍሪካ አካባቢ መሪዎች ናቸው። ለምሳሌ የኢኳቶሪያል ጊኒው ፕሬዝዳንት የ81 አመቱ ቴዎዶር ኦቢያንግ ንጎይማ ባለፈው እንደ አውሮፓውያን የዘመን አቆጣጠር 2022 ዓመተ ምህረት በተከናወነው ፕሬዝዳንታዊ ምርጫ ለስድስተኛ ጊዜ አሸንፈዋል። እንደ አውሮፓውያን የዘመን አቆጣጠር በ1979 በወታደራዊ መፈንቅለ መንግስት በትረ ስልጣን የጨበጡት ቴዎዶር ኦቢያንግ ንጎይማ ስልጣን ላይ 44 አመታት የቆዩ ሲሆን ለበርካታ አመታት ስልጣን ላይ በመቆየት በአለም አንደኛ ተራ ቁጥር ላይ ተቀምጠዋል። የኮንጎ ሪፐብሊክ መሪ የ80 አመቱ ዴኒ ሳሱ ንጉዌሶም ላለፉት 40 አመታት ከአምስቱ አመታት በስተቀር ስልጣን ላይ ናቸው። የ90 አመቱ የካሜሩኑ ፖል ቢያም ስልጣን ከያዙ 41 አመታት አስቆጥረዋል። የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ፎስቲን ትዌዴራም ስልጣን ከያዙ እንደነሱ ብዙ አመታት ያስቆጠሩ እንጂ በቅርቡ የፕሬዚደንት የስልጣን ዘመን ከአምስት ወደ 7 አመታት ከፍ እንዲል በሁለት የስልጣን ዘመን መወሰኑም እንዲሰረዝ አድርገዋል። ተቃዋሚዎች ቱዋዴራ እርሜ ልክ ለመግዛት ሁኔታቸውን ለራሳቸው እያመቻቹ ነው በማለት ይከሳሉ። ላንጌ እንጋዴሪክ በካሜሩን የዓለም አቀፍ ግንኙነቶች ተቋም መምህር ናቸው። መሪዎቹ ስልጣንን የሙጥኝ ማለታቸው ስርዓታዊ ችግሮች ከመፍጠሩም ሌላ ህዝቡንም የሚያስከፋ እንደሆነ ይናገራሉ።
Something has to be done, especially in French tropical Africa, ex-French colonies.
በተለይ ቀድሞ የፈረንሳይ ቅኝ ግዛት በነበሩ አገሮች ይሄ ለግል ጥቅም ብቻ የመቆም ጉዳይ አንድ መፍትሄ ሊሰጠው ይገባል። ምክንያቱም ብዙ ወጣቶች እየተከፉ ነውና። በተለይ በፈረንሳይኛ ተናጋሪዎቹ አገሮች ወጣቶች ከዩኒቨርሲቲ መረቃሉ። ነገር ግን ያሉት ፖሊሲዎች ወጣቶቹ በአገር ግንባታ እንዲሰማሩ የተመቻቹ አይደሉም ሲሉ የዓለም አቀፍ ግንኙነቶች መምህሩ ላንጂ ንጋ ዴሪክ አስረድተዋል።
ከዚህም ሌላ በፈረንሳይኛ ተናጋሪዎቹ የማዕከላዊ አፍሪካ ሀገሮች ተቃዋሚዎች የተበታተኑ መሆናቸው፣ መሪዎችም ስልጣን የሙጥኝ ማለታቸው እንዲሁ የሚቀጥል ከሆነ ባለፈው ሳምንት ጋቡን ውስጥ የደረሰው ወታደራዊ የመንግስት ግልበጣ ወደ ሌሎች ሀገሮች መዛመቱ አይቀርም ብለዋል።
በመቀጠል የምናልፈው ወደ ሳምንታዊ የስፖርት ስነሰናዶ ነው። ኬኔዲ አባተ ይቀጥላል።
በሃንጋሪ ቡዳፔስት በተካሄደው 19ኛው የዓለም አትሌቲክስ ሻምፒዮና ሜዳሊያ ያስመዘገቡ አትሌቶችና አሰልጣኞቻቸው ትናንት ምሽት በቤተ መንግስት በተከናወነ መርሃ ግብር ከኢትዮጵያ መንግስት የተዘጋጀላቸውን የገንዘብ ሽልማት ከፕሬዝዳንት ሳህለወርቅ ዘውዴ እጅ ተረክበዋል። በሻምፒዮናው የወርቅ ሜዳሊያ ያመጡ ሁለት አትሌቶች እያንዳንዳቸው 1.5 ሚሊዮን ብር፣ የብር ሜዳሊያ ያመጡ አራት አትሌቶች እያንዳንዳቸው 1 ሚሊዮን ብር፣ የነሐስ ሜዳሊያ ያመጡ ሶስት አትሌቶች ደግሞ በነፍስ ወከፍ 700 ሺህ ብር ተሸልመዋል። በተመሳሳይ የወርቅ ሜዳሊያ ያመጡ አሰልጣኞች እያንዳንዳቸው የ750 ሺህ ብር፣ ብር ሜዳሊያ ያመጡ የ500 ሺህ ብር፣ የነሐስ ሜዳሊያ ያስመዘገቡት ደግሞ የ350 ሺህ ብር ተሸላሚ ሆነዋል። ለሌሎችም የአትሌቲክስ ቡድኑ ልዑካን አባላት የተለያየ መጠን የገንዘብ ሽልማት መሰጠቱን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በሌላ የአትሌቲክስ ዜና አትሌት ለተሰንበት ግዴ የ5000 ሜትር ክብረ ወሰንን ወደ ኢትዮጵያ ለመመለስ ያደረገችው ጥረት አልተሳካም። አትሌቷ ትናንት በጀርመን በርሊን በርቀቱ የተካሄደውን ውድድር በጥሩ ሰዓት ብታሸንፍም በኬንያዊቷ ፌዝ ኪፕዬጎን የተያዘውን ክብረ ወሰን መስበር ግን አልተቻላትም። በቡዳፔስቱ ሻምፒዮና በ10000 ሜትር የነሐስ ሜዳሊያ ያስመዘገበችው አትሌት ለተሰንበት ግዴ በበርሊኑ ውድድር የ5000 ሜትር ክብረ ወሰንን የመስበር እቅድ ነበራት። ውድድሩን ያጠናቀቀችበት 14 ደቂቃ ከ08.79 ሰከንድ አራተኛው ፈጣን ሰዓት ሆኖ የተመዘገበ ሲሆን ይህም በታሪክ ከዓለም አራት ፈጣን ሰዓቶች የሶስቱ ባለቤት አድርጓታል። ወደ ሌላ ዘገባ ስናልፍ የማራቶን ሯጩ ማሩ ተፈሪ በዓለም አትሌቲክስ ሻምፒዮና ለእስራኤል የብር ሜዳሊያ በማስመዝገብ የታሪክ አሻራውን አኑሯል። ኤቢሳ ነገሰ ከቡዳፔስት ዝርዝር አለው።
ቤተ እስራኤላዊው ማሩ ተፈሪ በቶኪዮ ኦሎምፒክም 13ኛ ሆኖ ሲያጠናቅቅ በማራቶን እስራኤል ምንጊዜም ምርጥ ውጤት አስመዝግቧል። ባለፈው ዓመትም በአውሮፓ አትሌቲክስ ሻምፒዮና ሁለተኛ ደረጃ ማግኘቱ ይታወሳል። በ14 ዓመቱ ከቤተሰቦቹ ጋር ከኢትዮጵያ ወደ እስራኤል የተሰደደው ማሩ ተፈሪ ወደ አትሌቲክስ እንዴት እንደገባ ለቪኦኤ ተናግሯል።
ሩጫ የጀመርኩም እስራኤል ነው። ትላንትና የዓለም ሻምፒዮና ላይ የብር ሜዳሊያ ወስጃለሁ።
በሞቃታማዋ ቡዳፔስት ከኢትዮጵያውያን አትሌቶች ጋር ስለነበረው ውድድር ሲናገር
ከሩ ትንሽ ከባድ ነበር። አየር ንብረቱ ትንሽ ስለሚሞቅ ማራቶን ላይ ደግሞ በጣም ተጽዕኖ ይፈጥራል። እኔም ፖዲየም ላይ እንደመሆን ያው እንደ ንገበ ያወቅኩት ከአንድ እስከ ሶስት ከ30 ኪሎ ሜትር በኋላ ነው። ለምን እዛ ላይ ሰዎች ኢትዮጵያንም ኬንያዎችንም እያለፍኩኝ ነበር። ደረጃ 10ኛ 6 5 4 እያለ ነው ነበር። መጨረሻ ላይ ደግሞ ከልውል ስደርስ ያው 100 ሜትር ምናምን ሲቀር ሳልፈው ደስ ይላልም ደስ የማይልም ነገርም አለው። ለምንድን ሜዳሊያ የተሻለ ለኢትዮጵያ ቢገኝም ደስ ይለኛል። ደግሞ በአንድ በኩል ደግሞ ያው እስራኤልም ሀገር ስለሆነ ለእኛም ቢሆን ሁለት አይነት ደስታ ነው የነበረ። ያው ፉክክር ኢትዮጵያን ወክዬ ብሮጥም ሆነ ያው እስራኤልን በወክል
ዝሮ ዝሮ ምንም ለኔ እንትን የለም ለውጥ የለም ሁለቱም ማገር ስለሆነ ማለት
ውጫው ከተጠናቀቀ በኋላ ከኢትዮጵያውያን አትሌቶች ጋራ ተገናኝቶ መነጋገሩንም ነግሮናል።
መጨረሻ ላይ ሜዳል ሴሪሞኒ ላይ ከልዑል ጋር አውርተናል። እንዴት እንደነበረ ውድድሩ ምናምን የሰሩ ትሬኒንግ እነሱ በዝናብ እንደሰሩ የእነሱ ዝግጅት ቀላል እንዳልነበር ለምን ኢትዮጵያ አሁን ነሐሴ ስለሆነ ዝናብ አለ በጣም ያን ነግሮኛል። ያው እኔ ደግሞ ኢትዮጵያ አልሰራውም ሙቀት ቦታ ላይ ሰርቻለሁ ኢታሊ ነበርኩኝ። ይህን ሰባተኛ ወር ስምንተኛ ወር ይህን ትንሽ ተጽዕኖ ይፈጥራል ብዬ ነው ማለት ነው።
ማሩ ተፈሪን ለሰጠን ቃለ ምልልስ እናመሰግናለን። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የስፔኑ የእግር ኳስ መሪ ሉዊስ ሩቢያሌስ የሴቶች የዓለም ዋንጫ ባለድል በሆነችው በስፔን የዋንጫ ስነ ስርዓት ላይ የቡድኑን ተጫዋች ጄኒ ሄርሞሶን ከንፈር በመሳም ድሉን ዋጋ ሰጥቷል ብለዋል። ፊፋ በስፔን እግር ኳስ ፌዴሬሽን ኃላፊ ሩቢያሌስ ላይ የዲሲፕሊን ክስ የከፈተ ሲሆን ከእግር ኳስ ጋር በተያያዘ ካሉ እንቅስቃሴዎች ሁሉ ለሶስት ወራት እንዳገደው ማስታውቋል። ትችቶች እየተባባሱ የመጡበት ሩቢያሌስ ስራውን እንዲለቅ ጫና ቢበረታበትም ለመልቀቅ ፈቃደኛ አልሆነም። የነዚህ የስፔን አስደናቂ ሻምፒዮኖች የደስታ ስነ ስርዓት ከመጨረሻው ፊሽካ በኋላ በተፈጠረው ክስተት ተበላሽቷል በማለት በዝግጅቱ ላይ የነበሩት ኢንፋንቲኖ ሐሙስለት በኢንስታግራም አድራሻቸው ላይ ጽፈዋል። ይህ በፍጹም መከሰት አልነበረበትም ያሉት ኢንፋንቲኖ የፊፋ የዲሲፕሊን አካላት አስፈላጊውን እርምጃ ወስደዋል ብለዋል። የዲሲፕሊን ሂደቱ ይቀጥላል። በእኛ በኩል ወደፊት ሴቶችንና የሴቶችን እግር ኳስ በሜዳ እና ከሜዳዎች እንዴት መደገፍ እንዳለብን ትኩረት ሰጥተን መቀጠል አለብን ሲሉ ማክለዋል። ሩቢያሌስ መሳሳሙ የተፈጸመው በስምምነት ነው ቢለም ሄርሞሶ በበኩሏ ያለ ስምምነት እንደተፈጸመ በተደጋጋሚ መግለጿ ይታወሳል። የአውሮፓ እግር ኳስ ማህበር ዩኤፋ ፕሬዝዳንት አሌክሳንደር ሴፈሪን የሳውዲ ፕሮ ሊግ ከአውሮፓ ተሰጥቶ ያላቸው ተጫዋቾችን ማስኮብለሉ አሳሳቢ እንዳልሆነ በድጋሚ ተናግረዋል። ምንም አይነት የሳውዲ ፕሮ ሊግ ክለብ በአውሮፓ ቻምፒየንስ ሊግ ቦታ እንደማይኖረውም ተናግረዋል። ሴፈሪን ከአንድ የፈረንሳይ የስፖርት ጋዜጣ ጋር ባደረጉት ቆይታ እድሜያቸው የገፋ ተጫዋቾች ለገንዘብ ብለው ወደ ቻይና ካመሩ በኋላ የሆነውን አይተናል። በዚህ የቻይና እግር ኳስ አልዳበረም ብሔራዊ ቡድኗም ለዋንጫ አልበቃም ብለዋል። ሳውዲ አረቢያ ተጫዋቾችንና አሰልጣኞችን በማብቃት ላይ መስራት አለባት ይህ ግን የኔ ጉዳይ አይደለም ሲሉ ማክለዋል። በስራ ዘመናቸው መጨረሻ ላይ ያሉና ሌሎች ታላላቅ ውድድሮችን ለማሸነፍ የማይመኙ ተጫዋቾች አሉ። እኔ እስከማውቀው ድረስ ግን ኪሊያን ምባፔና ኤርሊንግ ሃላንድን የመሳሰሉ ተጫዋቾች ስለ ሳውዲ አረቢያ ህልም የላቸውም ያሉት የአውሮፓው እግር ኳስ አለቃ ምርጥ ተጫዋቾች ወደ ሳውዲ አረቢያ የሚሄዱ አይመስለኝም። ሰዎች እዚያ ስለሄዱት ተጫዋቾች ሲነግሩኝ የት እንደሚጫወቱ ማንንም አያውቅም ማለት ነው እላለሁ በማለት አስተያየታቸውን ሰጥተዋል። የሳውዲ ፕሮ ሊግ አሸናፊ ቡድን በቀጣዩ የአውሮፓ ቻምፒየንስ ሊግ እንዲሳተፍ ሳውዲ ጥያቄ የማቅረብ እቅድ እንዳላት መዘገቡ ይታወቃል። ሴፈሪን በሰጡት ምላሽ ታዲያ በቻምፒየንስ ሊግ፣ በዩሮፓ ሊግ ወይም በዩሮፓ ኮንፈረንስ ሊግ መሳተፍ የሚችሉት የአውሮፓ ክለቦች ብቻ ናቸው ብለዋል። በመጨረሻም አርብ ምሽት በተዘጋው የዝውውር መስኮት የእንግሊዝ ፕሪሚየር ሊግ ክለቦች 2.3 ቢሊዮን ፓውንድ ወይም 2.97 ቢሊዮን ዶላር ለአዳዲስ ተጫዋቾች ግዢ ያውጥተዋል ሲል ሮይተርስ ዘግቧል። ይህም ባለፈው ዓመት የነበረውን የ1.92 ቢሊዮን ፓውንድ ወጪ ክብረ ወሰን በመብለጥ አዲስ ክብረ ወሰን ሆኖ ተመዝግቧል። ለመሪነትና ለዋንጫው የሚፋለሙ ጥቂት ክለቦች በመጨረሻው ቀን ብቻ 255 ሚሊዮን ፓውንድ አውጥተዋል። የአውሮፓ አምስት ታላላቅ ሊጎች በዝውውር መስኮት ቁጥሩ ካወጡት አጠቃላይ ወጪ 48 በመቶውን የፕሪሚየር ሊግ ክለቦች ብቻ ማውጣታቸውም ታውቋል። ከ20ው የፕሪሚየር ሊግ ክለቦች 14ቱ በዚህ ክረምት ካለፈው ጊዜ በላይ ለተጫዋቾች ግዢ ያወጡ ሲሆን ይህም የፉክክሩን ጥንካሬ ያሳያል ተብሏል። ለዛሬ መረጣቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። መግቢያችን ላይ ያስተዋወቅናችሁ የሐኪሞን ይጠይቁ ዘገባ በሰዓት ምክንያት ልናቀርብላችሁ አልቻልንም። ለዚህም ይቅርታ እንጠይቃለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአርትዖቱ፣ ኤልያስ አስማረ በምስልና ድምጽ ቅንብሩ ከበላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን ለዕለቱ ያዝነው መሰናዶ እዚህ ላይ ፈጽመናል። እንሰናበታችኋለን። ሰላም ጤና ይስጥልን። ተናደሩ ¶¶